ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የልብ ሕክምና ደግሞ በባህሪው የሚያስፈልጉ ዕቃዎች በጣም ውድ ከመሆናቸው የተነሳ ለእያንዳንዱ ሰው በነጻ ሕክምና እየሰጡ አገልግሎትን ማስቀጠል ከባድ ነው። በዛ ምክንያት ብዙ ጊዜ አገልግሎት መስተጓጎል ይገጥመን ነበር። በዚህ ሁኔታ ላይ ያለን እንደ አጋጣሚ ሆነው ካሊፎርኒያ ሀገር የተመሰረተ ዮብ ሆፕ ፎር ችልድረን ዩዝ የሚባል ከተዋወቅም በኋላ እነሱ እርዳታ መለገስ ጀመሩ።
ኢትዮጵያውያን የልብ ህመምተኛ ህጻናትና ወጣቶች ተስፋን እየፈነጠቁ ካሉ ተቋማት መካከል አንዱ የኢዮብ ተስፋ ይሰኛል። ስለ ተቋሙ የቅርብ ጊዜ ተግባራት የሚያወሳ መሰናዶ በምሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። በቅንብሩ ብርሃን ኃይሉ አብራኝ ታመሻለች። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ኢዮብ የህጻናትና ወጣቶች ተራድኦ ድርጅት ለብዙ ኢትዮጵያውያን የልብ ህመምተኞች ተስፋን እየፈነጠቀ የሚገኝ ተቋም ነው። ድርጅቱ የልብ ቧንቧ ጥበትን ለማከም የሚረዱ ቁሳቁሶችን ለሆስፒታሎች በድጋፍ እያቀረበ በግላቸው መታከም ያልቻሉ ሰዎችን እንዲታከሙ በማገዝም ላይ ይገኛል። በቅርቡ በቅዱስ ጳውሎስ ሆስፒታል የድጋፉን ተጠቃሚ የሆኑ ታካሚዎችን የሆስፒታሉን የልብ ስፔሻሊስትና የፋውንዴሽኑን ተወካይ ያነጋገረው ኬኔዲ አባተ ቀጣዩን ዘገባ ልኮልናል።
የኢዮብ የህፃናትና ወጣቶች ተራድኦ ድርጅትን የህክምና እገዛ ካገኙ ህሙማን መካከል የሆነችው ወይዘሮ ተቋነች ብሩ ከ10 ዓመት በላይ በልብ ቧንቧ ጥበት ስትሰቃይ እንደቆየች ትናገራለች። ለአንድ ደቂቃ እንኳን ራሴን ችዬ ለመቆም አያስችለኝም ነበር ትላለች። ስለ ህመሟ ስትገልጽ ለህክምናው በሚያስፈልገው ቁሳቁስ እጥረት ምክንያት በመንግስት ሆስፒታል መታከም እንዳልቻለችና በግል ሆስፒታል ለመታከምም አቅም በማጣቷ ተስፋ ቆርጣ እንደነበር ታስታውሳለች። በስተመጨረሻ በቅዱስ ጳውሎስ ሆስፒታል ለህክምናው ተመዝግባ ከአንድ ዓመት ጥበቃ በኋላ ህክምናውን ማግኘቷን ታብራራለች።
የልብ ህመሜ የቫልፕ ጥበት ነበረ። የዛሬ 10 ዓመት በደም ስር ልክ እንደዚሁ እንዳያደርጉልኝ 500 ሺህ ብር ክፈይ ተብያለሁ፣ በግል ማለት ነው። ግን ምንድነው ሳንቲም ስለሌለኝ በቃ አልድንም የሚል ነገሮቹ በውስጤ አሳድሬያለሁ። በቃ ተስፋ ስቆርጥና ሳንቲሜን ስጨርስ ነው ወደዚህ የመጣሁት። አመት አልፎኛል ወረፋ ምናምን ከተያዘልኝ በኋላ። በስልክ ነው ወረፋ ያዙልኝ። በጣም ይደክመኛል፣ ደረጃ መውጣት አልችልም። ከዛ ብንን ብዬ በቃ ያለ ቀጠሮ ቀጥ ብዬ መጣሁ። ፋታ ሳጠኋቸው ስደውልላቸው ራሱ አንድ ቀይ ይጎላል እንደዚህ ይላል ምናምን። በጣም ነበረ ትሪት እያደረጉኝ ምናምን፣ እኔም ተስፋ እንዳልቆርጥ። ከዛ የካቲት 27 ተጠራሁኝ። መሳሪያው አሁን ስላገኘ ተቋም እንድትመጭ ያለኝ። በ27 ገባሁ፣ በ28 ተሰራልኝ፣ በ29 ወጣሁ። አንድ ብር አላወጣሁም እግዚአብሔር በሚያውቀው ማለት ነው።
አሁን በመልካም ጤንነት ላይ ነኝ የምትለው ተቋመች እድሉን ማግኘቷ ለእርሷ ብቻ ሳይሆን ያለ አባት እያሳደጓቸው ነው ለምትላቸው 3 ልጆቿም ትርጉም እንዳለው ትገልጻለች።
ያለኝ ለውጥ ልክ ካልጋ ስወርድ ነው በቃ ለውጡን ያየሁትኝ ማለት ነው። ያው የዛሬ 3 ሳምንት ነው የተሰራሁት። በፊት የነበረኝ ነገር በፍጹም የለም። አሁን እንደፈለግኩ መንቀሳቀስ እችላለሁ። በቃ ለደቂቃ መቆም አልችልም ነበረ። እኔ ቴንኪ ሁሉ ብዬ ደውዬላቸዋለሁ። ያ የማለከልክ የነበረው ምናምን እንቅልፍ ማጣት፣ ትልቁ በሽታ ደግሞ እንቅልፍ ማጣት ነው። እንቅልፍ ማጣቱ ከሌለ በቃ ተኝቻለሁ፣ 3 ሳምንት ተኝቻለሁ። በቃ እና በቃ ተስፋ ነው። ከዚህ በኋላ የምትኖርለት ነገር ስላለህም ያለ ተስፋ ጥሩ ነገር ነው። በጣም አመሰግናለሁ ለተደረገልኝ ነገር። ለልጆቼም እንደተደረሰላቸው ነው ማስበው። ምክንያቱም ያለ አባት ነው ያሳደግኳቸው እና የተሻለ ነገር ነው ለእኔ ተደረገልኝ። በጣም ነው አመሰግናለሁ።
ወጣት ጀሚላ መህቡብ በሆስፒታሉ የልብ ቧንቧ ጥበት ህክምና ያገኘች ሌላዋ ታካሚ ናት።
መጀመሪያ ላይ የሚሰማኝ የነበረው ድካም፣ ምንም አይነት መንገድ መሄድ አልችልም ነበረ፣ ከሰው ጋር ማውራት አልችልም፣ በቃ የእንቅስቃሴ ምንም አይነት እንቅስቃሴ ማድረግ አልችልም። ልብሴ እስከሚንቀጠቀጥ ድረስ ነበር ልቤ የሚመታው። ጆሮዬ እስከሚሰማው ድረስ ማለት ነው በጣም ይመታ ነበር ልቤ ማለት ነው። አሁን ላይ ያ ነገር ሁሉ ትቶኛል። እዚህ መጥቼ ሰርጀሪም ከተሰራሁኝ በኋላ ሁሉም ነገር ትቶኛል። በስነስርዓት ኖርማል ሆኜ ነው አሁን መሄዱንም እሄዳለሁ። ቀጥቤ እንደ ድሮ እየደከመኝ ምናምን ሳይሆን ዳገት ምናምን ሲጀምር አይታሰብም ነበር የዛ ሰዓት ላይ። አሁን ላይ ዳገት ላይ ቀስ እያልኩኝ ይሄዳለሁ። ኖርማል ሰው እንደሚደክመው ሁሉ ትንሽ ትንሽ ሊደክመኝ ይችላል። ነገር ግን እንደ ድሮ ምንም ነገር እንደዚህ አይነት ስሜት የለኝም። ተሽሎኛል አሁን ላይ።
ከአራት ዓመት በፊት በድንገተኛ የልብ ህመም ገና በ17 ዓመት ዕድሜው በዩናይትድ ስቴትስ ሕይወቱን ያጣው ኢዮብ አንበሳው ተቋንችንና ጀሚላን ጨምሮ ዛሬ ለብዙዎች የልብ ፈውስ ምክንያት ሆኗል። ወላጆቹና ቤተሰቦቹ ከሐዘናችን መጽናናት የምንችለው እንደ ኢዮብ የልብ ህመም ያለባቸውንና ለሕክምና አቅም የሌላቸውን በመደገፍ ነው በሚል ኢዮብ የሕፃናትና ወጣቶች ተራድኦ ድርጅትን በስሙ መመስረታቸውን ይናገራሉ። የተራድኦ ድርጅቱም በኢትዮጵያ ሆስፒታሎች የህክምና ወረፋ ለሚጠብቁ ብዙ የልብ ህሙማን የሚሆኑ የህክምና ቁሳቁሶችን ለግሷል። ድርጅቱ ረቡዕ መጋቢት 18 ቀን በተወካዮቹ አማካኝነት ለቅዱስ ጳውሎስ ሆስፒታል የሁለተኛ ዙር ድጋፉን አስረክቧል። ድርጅቱን ወክለው ድጋፉን ያስረከቡት አቶ ፍስሐ ዘለቀ ስለ ልገሳው ያስረዳሉ።
እንግዲህ ኢዮብ የህፃናትና የወጣቶች ተራድኦ ድርጅት አላማው ብዙ ነው። በዋነኛነት ግን የልብ ህክምና ላይ ነው። ምክንያቱም ዋናው ልጃችን ህይወቱ ያለፈው በሱ ከሆነ የሌሎችም ሰዎች የሌሎችም እህት ወንድሞቻችን ህይወት በዚህ ማለፍ የለበትም። ይሄንን ሀዘን የምንወጣው የምንበቀለው ለሌላ ስንደርስ ነው በሚል በትልቁ አሁን እየተሰራ ያለው እሱ ነው። ባለፈው አመት በኢትዮጵያ የልብ ህክምና ማዕከል ሁለት የተለያዩ እርዳታዎች ከ100,000 ዶላር በላይ የሚያወጣ ድጋፍና እርዳታ ተደርጎላቸዋል። እንዲሁ በዚህ በጳውሎስ ሆስፒታል ደግሞ በድምሩ ከ50,000 ዶላር አካባቢ የሚደርስ ድጋፍና እርዳታ ተደርጓል። ባለፈው አመት ከነበሩ እርዳታዎች ውስጥ የተወሰኑ የሚጎሉ እቃዎች ስለነበሩ በዘንድሮ አመቶች ላይ ደግሞ ያንን እቃ ተሟልቶ እንዲመጣ ተደርጓል።
ሆስፒታሉ በተደረገለት ድጋፍ ለልብ ህመም ታካሚዎች አገልግሎት መስጠቱን ቀጥሏል። ዶክተር ሰይፉ ባጫ በቅዱስ ጳውሎስ ሆስፒታል የልብ ህክምና ስፔሻሊስትና የህክምና ክፍሉ ኃላፊ ናቸው።
የልብ ህክምና ደግሞ በባህሪው የሚያስፈልጉ እቃዎች በጣም ውድ ከመሆናቸው የተነሳ ለእያንዳንዱ ሰው በነጻ ህክምና እየሰጡ አገልግሎትን ማስቀጠል ከባድ ነው። በዛ ምክንያት ብዙ ጊዜ አገልግሎት መስተጓጎል ይገጥመን ነበር። በዚህ ሁኔታ ላይ ያለን እንደ አጋጣሚ ሆነው ካሊፎርኒያ ሀገር የተመሰረተ ኢዮብ ሆፕ ፎር ችልድረን ዩዝ የሚባል ከተዋወቅም በኋላ እነሱ እርዳታ መለገስ ጀመሩ። ምን ላይ እንደምንሰራ ከጠየቁም በኋላ በዛ በወጣትነት እድሜ አካባቢ የሚመጣ የልብ ችግርና እኛ በየጊዜው የምንረዳው፣ ሆኖም ግን የህክምና ግብዓት እጥረት ስለሚገጥመን በቋሚነት መስጠት ያልቻለው እንደዚህ አይነት ህመም አለ ብለን ስንነግራቸው በፈቃደኝነት አምና ወደ $30,000 በሚገመት ገንዘብ ባሉን የሚባል ገዙልን። በዛም ወደ 45 ሰው እርዳታ አገኘ። በአሁኑ በሁለተኛው ዙር በፊት ከሰጡን 2 እጥፍ ነው የለገሱን። እንግዲህ አሁን በሰጡን ባለፈው እንዳልኩ 45 ሰው ተረድቷል። ከአሁኑም በአሁኑ ደግሞ ቢያንስ እስከ 100 ሰው እንረዳበታለን ብለን እናስባለን።
በፋውንዴሽኑ የተለገሱት ቁሳቁሶች የልብ ደም መተላለፊያ ቱቦ ጥበትን ለማከም የሚያስችሉ እንደሆኑ ዶክተር ሰይፉ ያስረዳሉ።
በግራ በኩል ያለ የልብ ቫልቭ ማይትራል ቫልቭ ይባላል። ብዙ ጊዜ ወጣቶች ላይ በሚከሰት የቶንሲል ህመም ምክንያት ቶንሲሉ በትክክል ካልታከመ ያንን የልብ የደም መተላለፊያ ቫልቭ ያጠበውና ደም በትክክል እንዳይተላለፍ ያደርጋል። ይህ በጣም ከባድ ህመም ነው። አንዳንድ ወጣት ሴቶች ህመሙንም ሳያውቁት እርግዝና ላይ ሆነው እናገኛቸዋለን። አንዳንዶቹ ትዳር ከያዙ በኋላ ደም አስተፍቷቸው ደም ተፋች ብለው የተፋቱ ያጋጥሙና በጣም ብዙ አሳዛኝ ታሪኮች አሉ። እና እነዚህ ሰዎች ወረፋ ጠብቀው ነው ያሉት። ሊስት አለን፣ ረጅም ሊስት። እና እቃው መጥቶ አንድ ቀን ስቶር አያድርም፣ ወዲያ ነው ጥቅም ላይ የምናውለው። ትላንት የተረከብነውንም እንዳየው ዛሬ እየሰራንበት ነው። ረድ አንድ ሰው አሜሪካ ቁጭ ብሎ ስልክ ደውሎ በሰጠው እርዳታ ማን እንደተጠቀመ ማወቅ ይችላል። እንደዛ አይነት ዳታ ቤዝ አለን። ስለዚህ እርዳታው በትክክል ተጠቃሚው ጋር የሚደርስ ከሆነ እያንዳንዱ አቅም ያለው በግለሰብም ደረጃ ይሆን እንደ ድርጅት ለመርዳት ዝግጁ መሆን ያለብን ይመስለኛል። ሌሎችም ደግሞ እኛም አንሰራቸው ባሉ መተካት የሚያስፈልጋቸው በተለያየ ሆስፒታል ወረፋ ለሚጠብቁትም በተቻለ መጠን እኛ በሙያችን ለመርዳት እንሞክራለን። አቅምና ገንዘብ ያለው ደግሞ በዛ መልክ ሊረዳ ቢሞክር ማለት ወደለም።
ኢዮብ የህፃናትና ወጣቶች ተራድኦ ድርጅት በቀጣይነት ለልብ ህክምናው ዘርፍ የሚያደርገውን ድጋፍ በአይነትም በመጠንም ለማሳደግ ማቀዱን በኢትዮጵያ የፋውንዴሽኑ ተወካይ አቶ ፍሳ ዘለቀ ይገልጻሉ። ለዚህም ይረዳው ዘንድ በዩናይትድ ስቴትስ ካለው በተጨማሪ በኢትዮጵያም የተራድኦ ድርጅቱን ቦርድ ያቋቋመ እንደሚገኝ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። አውትሶርሲንግ ወይንም ደግሞ የውጭ ስራ አቅርቦት በ1980ዎቹ መገባደጃ ላይ የተጀመረ ስራ ባል ነው። በዚህ ረገድ በዋናነት የሚታወቁት ህንድና ቻይና በርካታ ወጣት ባለሙያዎችን ሀገራቸውን ሳይለቁ ለሌላ ሀገራት ድርጅቶች ክህሎታቸውን እንዲሸጡ አስችለዋል። አሰራሩ ኢትዮጵያ ውስጥ እንዲስፋፋ እየተደረገ ስላለው ጥረት ቀጣዩ ዘገባ ያትታል። የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል።
ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርን ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል።
የሰማችሁት ታዲዮስ ተፈራን ነው። ታዲዮስ በተለይ በቴክኖሎጂው መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ፣ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የስራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል።
የኢንተርኔት ስፒዱ 56 ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር፣ ኢንተርኔቱን ብቻ ሳይሆን መብራት። ግን እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል።
የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥሯል። በኮቪድ-19 መቀስቀስ ማግስት ለአመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃል ኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የስራ ግንኙነት እንዲፈጥሩም አስችሏል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሆና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች።
በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታክሊት ግን ውጭ ሀገር ነው ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ ሆነ ከብዙ ሰዎች ጋር የምታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም በጣም እድል ይሰጥሃል።
ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰለሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰል የስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል።
እድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም ዓለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ፕሮሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ሁሉ የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር፣ የቤት፣ የመኪና አይነት እድሎች ይመቻቻል፣ እድሎችን ይፈጥራል።
መሰል የስራ ግንኙነቶችን የሚፈጥሩ 12 ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ ምጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታው ይናገራል።
በእኛ በአስራ ሁለታችን መካከል 2-3 ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ በታለ ያን ሁሉ ሲደመር 50 ሺህ ሰው ያስተናግዳል ዘንድሮ ይሄ ሴክተር። በእኛ ባደረግነው ጥናት ነው አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። 2030 በፈረንጆች ለምሳሌ ወደ 1 ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩኤስ ውስጥ ማጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80% ዩኤስ ይሆናል። ወደ 15% በላይ ዩሮፕ ይሆናል። ከ5% በታች ህንድ ይሆናል።
የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ እድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በዓመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል።
አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ 200 ሰራተኞች ለዛሬ 2 ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ከባንክ ፍቃድ ከማውጣቱ ጀምሮ ለሴ ባንኩ ፍቃድ ነገ ጠዋት ተሰጠን። ነገ ጠዋት እቃው ተገዝቶ በኢትዮጵያ ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት፣ ከስተምስ ደግሞ በንጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። 3 ሳምንት፣ 4 ሳምንት፣ 5 ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ 200 ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አዎ እችላለሁ ብዬ ኢሚዲየት ያደርጋሉ። አሁን ግን 2 ሳምንት ሲሉን አይ እሱን አንችልም፣ እቃው እጃችን ላይ የለም፣ 6 ሳምንት ወይ 7 ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ።
ላለፉት 3 ዓመታት በውጭ ስራ አቅርቦት አሰራር የመጡ ስራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የስራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል።
ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ጥሩ ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያለን መልሶ ለማስተካከል ስለሚከብድ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አድርጎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይም ብድር የማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ብዙ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ከዚህ በጣም ጥሩ ነው።
የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ.ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በእውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ባብነት በቴክኖሎጂ የስራ ቅጥር ዘርፍ ስመጥር የሆነው የቀድሞ አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ 300,000 ያክል የስራ መደቦችን በየአመቱ ከግዛት ውጭ በሚገኙ ሰራተኞች እንደምታሰራ ያስረዳል። በዚህ የስራ ግንኙነት ውስጥ በመላው ዓለም ውስጥ ለስራ የበቁ ሰዎችን ቁጥር በ10 ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየአመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው። ከሳሳቢው የስራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አብራችሁን ስላላችሁ በእጅጉ ደስ ብሎናል። በመቀጠል ደግሞ ኤደን ገረመው በግጭት ምክንያት ትምህርታቸውን ያቋረጡ ህጻናትን ከኩዮቻቸው ጋር እኩል የሚያደርገውን ተቋም ታስታውቀናለች። ዘ ሉሚነስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሪ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ደግሞ ከጋምቤላ ክልል ውጭ በሁሉም ክልሎች ይንቀሳቀሳል። ወደ ዘገባው እናምራ።
ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል።
ትምህርት የተቋረጠ 2012 ነው። ኮሮና ተገባ በኋላ ትምህርት አላገኙም።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህፃናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህፃናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ
በጀመርንበት አመት ሌሎችን ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ፣ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩት።
ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ።
አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው የመጀመሪያ ጥያቄ። ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜ ይባክንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭት እስከቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ 10 ዓመት ይሞላታል ማለት ነው አይደለ? 10 ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው በሰባት መጀመር የነበረባት። እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩሽ 20 ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ የትምህርት መርሃ ግብር መምህራን አሰልጥነን ሰው መድበን ተማሪ መድበን ግብዓት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር።
የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለ2 ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘሉምነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ።
በጣም ለውጥ አግኝቻለሁ። ትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ውጭ ስላላሟላሁለት በቃ ሲፈልጎ ማስቀራለሁ ሲፈልጎ መልከዋለሁ። በቃ በዛ ችግር ነው የማቋርጠው። አሁን ሰሞኑን ፈተናቻለች፣ ያው ውጤቱን አልሰጠችም እንጂ ተፈትናል ሰሞኑን እና ጥሩ ውጤት ነው ያመጣን ያለች።
የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ።
እኔ በጣም ተገንቃለሁ። አነስ ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ አነስ ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንበብ ነው ችለዋል። በጣም ሂሳብ እኔ በጣም ማደንቅ ነገር ነው። በጣም ጥሩ ነው ብዬ ወሰብ።
በልምነስ ፈንድ በመላው ኢትዮጵያ ከጋምቤላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል።
እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከ300,000 በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን 8ኛ ክፍል 9ኛ ክፍል ደርሰዋል። የተሻለ ሆነው የተገኙት ሪፖርቱ አለ እሱ እና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያሉ አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታል። አበቃ እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ቦታዎች ላይ ነው የሚፈልጉ። እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው።
የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ፣ የአእምሮ ጠባሳና እንዲሁም ደግሞ ፒቲኤስዲ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ።
2022 ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል? አይሆንም። እንዳልሽው ልጆቹ ምንድን ነው የሚባለው በአእምሮ ተጎድተዋል፣ ትራውማታይዝድ ሆነዋል። ቤት የላቸው አርሶ ልጆቻቸውን አይቀርም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ጨመርን ማለት ነው። አንደኛው ትራውማ ሂሊንግ የምንለው መጀመሪያ አጥንተን ማለት ነው፣ ትራውማ ሌብሉን አጥንተን። ሁለተኛ ሶሽ ኢሞሽናል ለርኒንግ ልጆች ኮንፊደንስ፣ በራስ መተማመን እንዲኖራቸው፣ ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች አሉበት እዚህ ውስጥ፣ እሱን ጨመርን እንደ ካሪክለም። ሶስተኛ የትምህርት ቤት ምገባ ጨምር። ሴም ቲንግ አንድ አይነት ነገር ነው ትግራይ ያለ ነው እና የመጀመሪያችን ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረግን። እንዲሁም ግሎባሊ ትን ተደርጓል ተሰራይቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም።
ሲያልምነስ ፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአእምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ሲያልምነስ ፈንድ ከኢትዮጵያ ውጭ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጭና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉና መሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ብርሃኔሉ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።